ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በከመጽሐፍ ዓለም ፕሮግራማችን የተደበቀው ማስታወሻ መጽሐፍ ትረካን ክፍል 5 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የረሃብ አደጋ የቅድሚያ ማስጠንቀቂያ ኔትወርክ የተባለው ተቋም አርብ ነሐሴ 26 ቀን ባወጣው መግለጫ በኢትዮጵያ ሶማሊያ አካባቢ ለረሃብተኞች እርዳታ የመስጠቱ ተግባር እየተጓተተ መሆኑን ገልጾ በተገቢ መንገድ በአስቸኳይ እንዲቀጥል ካልተደረገ ከፍተኛ ችግር ሊፈጠር እንደሚችል ዘርዝሯል። ዜጎች ምግብ የሚያገኙበት ወቅት እየተራዘመ ከሄደ ከአልሚ ምግብ እጥረት የተነሳ በጤንነታቸውና በሰውነታቸው ላይ ከፍተኛ ጉዳት ሊያስከትል እንደሚችል ገልጾ ችግሩ በአስቸኳይ መቃለል እንዳለበትም አሳስቧል። የአቅርቦቱ እጥረት ካጋጠማቸው አካባቢዎች መካከል ዶሎ፣ ቆራሄ፣ ደግሃቡር እና ጃራር እንደሚገኙበት ተገልጿል። ከዚህ በተጨማሪም ድርቅና ረሃብ ያጠቃው የሶማሊያ አካባቢ እስከ ጥር 2010 ድረስ በአስቸኳይና በአደገኛ ሁኔታ ደረጃ ተመድቦ ልዩ ትኩረት መሰጠት ያለበት መሆኑን ጠቁሞ በአማራው፣ በትግራይና በደቡብ አንዳንድ አካባቢዎች እስከሚቀጥለው ዓመት ህዳር ወር የመኸር ወቅት ድረስ የአደገኛ ደረጃነታቸውን ይዘው ትኩረት እየተሰጠባቸው እንደሚቀጥሉም ተጠቁሟል።
የኢትዮጵያን ህዝብ አገር አድን አመጽ ለማክሸፍ ወያኔ አውራጃዊነትን ከጠባብነት ጋር አጣምሮ በማስፋፋት ላይ ነው ያሉ ታዛቢዎች ጎንደርን ሸንሽኖና ቅማንትና አማራውን ለማጋጨት ሙከራው የዚሁ አካል ነው ብለዋል። በዚህ ወጥመዱ የገቡለት እንዳሉ አበክረው የጠቆሙ ክፍሎች ራሱ ወያኔን ሲያሽመደምደው የቆየውን አውራጃዊነት በሌላም ቦታ ሊያሰፍን መነሳቱ የቀድሞ ተንኮሎች ሁሉ አልሰራ እያሉት በመምጣታቸው መሆኑን ገልጸው የጎንደር ህዝብ የወገኖቻችን ደም የኛው ነው ብሎ የወያኔን ከፋፍለ ግዛ ፖለቲካ አፈር ካስገባ ጊዜ ጀምሮ ወያኔ ጎንደርን በተለይ አማራውን በአውራጃዊነት ለመከፋፈልና ለማዳከም ዘመቻ መክፈቱን ያልታዘበ የለም ብለዋል። ሸዋ፣ ጎንደር፣ ጎጃም፣ ወሎ በሚል አማራውን በአውራጃ ማስጠቃቱ ጠቀሜታው ለወያኔ ብቻ ነው ያሉ የፖለቲካ ተንታኞች በዚህ እርኩስ ተልእኮ አውቀውም ሆነ ተሳስተው የሚተባበሩት ስህተታቸውን ማረምና ኢትዮጵያዊ አቋምን ማስቀደም እንዳለባቸው አሳስበው ሻዕቢያም በተቻለው ኢትዮጵያዊነት እንዳያይል ጠባብና ገንጣይ ኃይሎችን በጋራ አሰልፎ ህልውና ሊሰጣቸው አሁንም እየተዋደቀ ነው ሲሉ አጋልጠዋል። የኬንያ ጠቅላይ ፍርድ ቤት ባለፈው ወር በአገሪቱ ውስጥ የተካሄደው ምርጫ ብዙ ማጭበርበር የተደረገበት በመሆኑና ሕገ መንግሥቱ የሚያዘውን ተከትሎ ያልተካሄደ በመሆኑ ውድቅ እንዲደረግና በ60 ቀናት ውስጥ አዲስ ምርጫ እንዲካሄድ 4-2 በሆነ ድምፅ ወስኗል። ባለፈው ምርጫ ፕሬዚደንት ኡሁሩ ኬንያታ አሸናፊ ተብለው የነበረ ቢሆንም ሚስተር ራይል ኦዲንጋ ምርጫው የተጭበረበረና የኮምፒውተር ሰርቨር ውስጥ በመግባት ውጤቱ እንዲዛባ የተደረገ መሆኑን በመግለጽ ክስ መስርተው እንደነበር ይታወቃል። ፍርድ ቤቱ የቀረበለትን ማስረጃ መርምሮ ምርጫው እንዲቀለበስ ያዘዘ ሲሆን ውሳኔውን መሰረት ያደረጉበትን መረጃ በ21 ቀናት ውስጥ ይፋ እንደሚያደርግም ተገልጿል። ፕሬዚደንት ኡሁሩ ኬንያታ በግላቸው የፍርድ ቤቱን ውሳኔ እንደሚቃወሙት የገለጹ ቢሆንም ውሳኔውን አክብረው በሥራ ላይ የሚያውሉ መሆኑን ተናግረዋል። ሚስተር ራይል ኦዲንጋም ይህ ቀን ለኬንያ ታሪካዊ ቀን ነው ካሉ በኋላ በአፍሪካ ውስጥ ለመጀመሪያ ጊዜ የተጭበረበረ ምርጫ በፍርድ ቤት ውሳኔ ተቀልብሷል ብለዋል። የኬንያ ጠቅላይ ፍርድ ቤት የወሰነው ውሳኔ ከዚህ በፊት ምርጫው በሥነ ሥርዓት መካሄዱን በመመስከር ለኡሁሩ ኬንያታ ድጋፋቸውን የሰጡትን የአሜሪካውን ጆን ኬሪም ሆነ የካርተር ማዕከል እንዲሁም ሌሎች የዓለም አቀፍ ታዛቢዎችን አሳፍሯል። የኬንያው ጠቅላይ ፍርድ ቤት ውሳኔ በአገሪቱ ውስጥ የሕግ የበላይነትና እንዲሁም የፍርድ ቤቱን ነጻ መሆን ገለልተኛነት ያሳያል ያሉ ክፍሎች የኬንያ ጎረቤት በሆነችው በኢትዮጵያ የተለየ ሁኔታ መኖሩን ጠቅሰው በ1997 ዓ.ም የወያኔ አገዛዝ ምርጫውን ሲያጭበረብር ከ200 በላይ የሚሆኑ ንጹሐን ዜጎችን መግደሉንና ተቃዋሚዎችን በእስር ቤት መከርቸሙን ያስታውሳሉ። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 5 ምዕራፍ 9 ጦር ግንባር ደረስ። በነጋታው ባቶ ማሞ ከንቅልፌ ስቀሰቀስ ፀሐይዋ ወጣ ሰማዩ ላይ ከፍ ብላ ነበር። ጀርባው ላይ ትልቅ ያሳ መጥበጃ መረብ ተሸክሟል። እኔንም አሳ ለማጥመድ ወደ ወንዝ ተከትየው እንዲሄድ ጠየቀኝ። አሳማት መድ አስደስቶኝም አያውቅም ነበር። ለማንኛውም አብሬው ሄድኩ። የሚያዝናናም ሆኖ አገኘሁት። የወንዙ ውሃ ከሚወርድበት ግርጌ ቦታ አመረጥ። ውሃው የጠራ ነበር፣ ብዙ አሳዎች ነበረው። ከትንሽ ሙከራ በኋላ እያንዳንዳቸው 2 ኪሎ የሚመዝኑ 8 ትላልቅ አሳዎችና ብዙ ትናንሾች ጨምረን ያዝ። ካጠመድናቸው አሳዎች ግማሹን ለደጃዝማች ላክን። የተረፉት ደግሞ ወደ አቶ ማሞ መጥበሻ ተወሰዱ። በዛው ጊዜ ውስጥ በቀዝቀዛው የወንዝ ውሃ ሰውነታችንን በደንብ ታጥበን በትኩሱ በስሎ የደረሰውን አሳ በላን። የሚጣፍጥ ነበር። በዛሬማ ወንዝ ብዙ ጉማሬ እንዳለ ሰምተን ነበር። ወንዙ ዳርቻ ብዙ የጉማሬ ኮቴ በማየታችን መኖራቸውን አረጋገጥ። ነገር ግን ሙሉ ቀን ስንፈልግ ብንውል ደግሞ ጉማሬዎችን ማግኘት ስላልቻል ፍለጋውን አቆምን። እንስሶቹ ብዛት ያለው የሰው ቁጥር ሲያዩ ሸሽተው ሳይሄዱ አልቀሩም። የጉማሬው መንጋ ገና በጠዋቱ ያየን ይመስላል። አመሻሹ ላይ ፊታውራሪ ዘውዱና ሙላው ከወታደሮቻቸው ጋር ደረሱ። ካምፓቸውን የአንድ ሰዓት መንገድ ርቀው የዛሬማ ወንዝ ገባር የሆነች ትንሽ ወንዝ አጠገብ አደረጉ። በሚቀጥለው ቀን ደጃዝማች የጦራቸውን አሰላለፍ ግምገማ በሚያደርጉበት ጊዜ አብሮ የመሄድ አጋጣሚ አገኘው። የሁለቱን ሰራዊት አሰላለፍ ማየት የሚገርም ነገር ነበር። የሁለቱም ሰዎች ወታደሮች ጎን ለጎን ቆመዋል። የፊታውራሪ ሙላ ወታደሮች የቆላ ሰዎች ስለሆኑ በሰውነት መጠናቸው አነስ ያሉ ናቸው። ቀጠን ደረቅ ያሉ ሆነው ግን ንቁና ቅብጥብጥ ናቸው። የፊታውራሪ ዘውዱ ወታደሮች ደገኞች ናቸው። ሁሉም በቁመት ከአማካይ በላይ ረዘም ያሉ ናቸው። ሰውነታቸው ፈርጠም ያለ ሆኖ ረጋ ያለ መንፈስ ነው የሚያንጸባርቁት። ከነዚህ ሁለት አይነት ሰዎች የትኛው በጀግንነትና በድፍረት ጦርነት ላይ ውጤት እንደሚያመጣ በቀላሉ ማወቅ አይቻልም። እኔን ሲያዩ የሚያሳዩት ባህሪና አመለካከታቸው አላስደሰተኝም። ደጃዝማች እየቀለዱ የመጀመሪያው የነጭ ምርኮኛ ይኸውና ሲሉ ያሳዩት ሁኔታ በተጨማሪ ጥሩ አልነበረም። በእኔ ጥያቄ ደጃዝማች በኋላ እኔ ማን እንደሆንኩ ከነሱ ጋራም ምን እያደረግኩ እንደሆነ ማብራሪያ ሰጡ። ማምሻውን ካምፑን ለቀን ስሙን የረሳሁት ትንሽ ወንዝ አጠገብ ሌሊቱን እናሳለፍ። የማስታውሰው ነገር ቢኖር አንድ ወታደር ዘንዶ መግደሉን ነው። ሰውየው ከአንድ ዛፍ ስር ተጋድሞ ነበር። በጠዋት ሲነጋ ከላይ የዛፉ ቅርንጫፍ ትልቅ የተጠመጠመ ነገር ያያል። ተነስቶ ምን እንደሆነ ለማወቅ ጠጋ ብሎ ሲያይ የተጠመጠመው ነገር መንቀሳቀስ ይጀምራል። ሰውየው ወዲያው ገባውና ከመቅጽበት ጠመንጃውን አንስቶ ዘንዶው ላይ ካርታውን እንዳለ ጨረሰበት። የሞተው ዘንዶ ቁመት ሲለካ 7 ሜትር ነበር። በግንድ ላይ ያንጠልጥሎ ዘንዶውን ወደ ደጃዝማች ለመውሰድ 6 ሰዎች መሸከም ነበረባቸው። የቀኑ ጀግና የተኮሰው ጥይት መጠን ተተክቶለት 50 ብር ሽልማት ተሰጠው። በተጨማሪም ጥሩ ንግድ ቀን ነው። የዘንዶውን የጎን አጥንት በ10 ብር ሸጠ። ይህ አጥንት መድኃኒትነት አለው ስለሚባል በጣም ተፈላጊ ነበር። ከመድኃኒትነት በተጨማሪ ደግሞ ለአስማት ይሆናል፣ ፍቅር ያስይዛል ተብሎም ይታመናል። ማታውኑ ጨረቃዋ ብርሃን መስጠት ስትጀምር መንቀሳቀስ ጀመር። በዛሬማና በዱኮኮ ወንዝ መካከል ያለው መሬት የሚቀጥለው ካምፕ ቦታችን ነው። ይህ ቦታ በኢትዮጵያ ስመጥር የሆነው የዋልድባ ገዳም ቦታ ነው። መሬቱ ቅዱስ ነው ስለሚባል ለእርሻ አይጠቀሙበትም። ሰው የማይነካው መሬት ስለሆነ የተለየ እንግዳ የሆነ የዛፍ አይነት በብዛት ያድግበታል። የዛፍ ቅጠል የማይኖረው ጊዜ አለ። ግንዱም እንዳገዳነት ይቃጣዋል። በጣም በፍጥነት ስለሚያድግ እንጨቱ ለስላሳ ይሆንና ከእንጨት ይልቅ ወረቀት ይመስላል። ገዳሙ በአንድ ትንሽ ወራጅ ውሃ ከሁለት ቦታ ተከፍሏል። በአንድ በኩል ቤተ ክርስቲያኑና መኖሪያ ቤቶች ያሉበት ነው። ተራ መነኩሴዎችና ዲያቆናቱ በዚህ ቦታ ይኖራሉ። በሌላ በኩል ግን ማንም እንግዳ እንዲገባ የማይፈቀድለት ቦታ ነው። በዚህኛው ቦታ የሚኖሩት ደግሞ የበቁ መነኩሴዎች ወይም መናኞች ናቸው። እነዚህ መነኩሴዎች ወይም መናኞች ለአንድ ዓመት ከሰው ተለይተው የጫካ ሥራ ሥርና ቅጠል እየበሉ ለመኖር መሐላ የገቡ ናቸው። አንድ ዓመት ሲያልፋቸው ወደ መኖሪያው ቦታ ይመለሱና በቦታቸው ደግሞ ሌሎች መናኞች ይተካሉ። ለዋልድባ አካባቢ የተቀደሰ መሆን ሁለት ምክንያቶች አሉት ይባላል። አንደኛው ምክንያት አዳኛችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ይህን ቦታ በእግሩ ተራምዶበታል። ሁለተኛው ምክንያት ደግሞ በክርስትና ሃይማኖት መጀመሪያ አካባቢ 999 ቅዱሳን ከሮማ ተነስተው ወደዚህ መጥተዋል ነው። የመጡበት ምክንያት ደግሞ በዚህ ስፍራ በሰላም ለመሞት ነው። ስለዚህ እነሱ በተቀበሩበት በዚህ ቦታ የቀረው የቅዱሳኑ አጽም መረበሽ የለበትም። የዋልድባ ገዳም አክብሮት ኃይል በግልጽ መታየት የሚችል ነገር ነበር። ሁሉም ወታደሮች ቦታውን በእምነትና በአክብሮት ስለሚያዩት ሲነጋገሩ እንኳ እየተንሾካሾኩ ነበር። እኩለ ሌሊት ሲሆን ቢጫ ቀሚስ የለበሱ መነኮሳትና ዲያቆናት በሰልፍ ተቀበሉን። መምጣታችንን ስለሰሙ አቀባበል አደረጉልን። ምግብና ጠላ ቀረበልን። የፍራፍሬ ክምሮች እንደ ሙዝ፣ ብርቱካን፣ ሎሚ፣ ፕላም እየተዞረ ለሰው ተሰጠ። ተጋባዦችም በደስታ ተቀበሉት። ለረጅም ጊዜ እንደዚህ የመሰለ ነገር ያየ ሰው አልነበረም። የገዳሙ ትልቅና በደንብ የተያዘ የፍራፍሬ ተክል እርሻ አለ ተብሎ የሚወራውን ወሬም አረጋገጠልን። የገዳሙ ኃላፊ አባ ገብረስላሴ መጥተው ተገናኘን። አባ ገብረስላሴ 300 የሆኑ የታጠቁ ወታደሮቻቸውን ይዘው ጦር ሜዳ ሊከተሉን ነው። የቤተ ክርስቲያን ሰው ስለሆኑ ጠመንጃ መያዝ አይችሉም። ነገር ግን በሁለት ጎኑ ስለት ያለው ጎራዴ ከኮርቻቸው ላይ ተንጠልጥሎ ይታይ ነበር። በሌሊቱ 8 ሰዓት ሲሆን ደቀቆ የሚባል ወንዝ ስንደርስ ፊታውራሪ ሽፈራው ከቦታው ሲጠብቁን አገኘናቸው። ምንም ሌሊት ቢሆንም የፊታውራሪ ወታደሮች ነቅተው ሲጠብቁን ስለነበረ በፉከራና በሽለላ ነው የተቀበሉን። እንዳበደ ሰው ወዲህ ወዲያ እያሉ የሚያቀራሩትና የሚፎክሩ ሰዎች ከዚህ በፊት አይቸው የማላውቀው አይነት ነበር። ዋነኛው የጦርነት ስሜት መታየት ጀምሯል። ለኔ ግን የበዛና የተጋነነ መሰለኝ። በሚቀጥለው ቀን አዲስ የተቀላቀለን ጦር አሰላለፍ ግምገማ ተደረገ። ግምገማው በጣሊያን ቃኝ ወይም ሰላይ አውሮፕላን ምክንያት ሁለት ጊዜ መቋረጥ ነበረበት። በዚህ ሁኔታ እያለን እንዳባጉና ያለው የጣሊያን ሜጀር ወደ ኋላ እንዲያፈገፍግ ትዕዛዝ የተሰጠው መሆኑን ሰማን። ምክንያቱም የነበረበት ቦታ ቀደም ያለ ወይም ገባ ያለና አደጋ ያለበት ነው ተብሎ ነው። ውይይት ተደረገና ውሳኔው የሚሸሸውን የጣሊያን ወታደር ለመዝጋት ምሽጉን ከበን እንድንይዝ ሆነ። ምሽቱ ላይ የሶስት ፊታውራሪ ጦር ተሻገር፣ ሙላውና ዘውዱ ወደ ኋላ ተመልሰው ተከዜ ወንዝን በማቋረጥ በምሽጉ ምዕራብ በኩል እንዲከቡ ታዘዙ። ያም የሌሊት መንገድ ነው። ፊታውራሪ ሽፈራው ደግሞ የራሳቸውን 2500 ወታደሮች ይዘው 1000 ወታደር ተጨምሮላቸው በምስራቅ በኩል ተንቀሳቅሰው ሃይዳን አቋርጠው ማይጥምቀት በመሆን ትዕዛዝ እንዲጠብቁ ተወሰነ። የጦርነት እንቅስቃሴው ተጀምሯል። ደጃዝማች በሚሰጡት ትዕዛዝ የረኩ ይመስላል። በኋላ እንደነገሩኝ ከሆነ በዚህ በጣም ደስተኛ እንደነበሩ ነው። ጠላት ላይ ጥቃት ለማድረስ የመጀመሪያው ስለሆንኩ ሸዋ ላሉት ገዢዎች የማልፈራ መሆኔን አስመሰክራለሁ። ቀጥለውም አገራችን አደጋ ላይ ባለችበት በአሁኑ ጊዜ የአንድ ሰው ምኞትና ፍላጎት ምን ሚና አለው? ንጉሡ እንደኛ ሰው ናቸው። ኢትዮጵያ ግን የሁላችንም እናት ነች። በሚቀጥለው ቀን ታህሳስ 5 ከራስ እምሩ የተላከ ደብዳቤ ይደርሳል። በደብዳቤው መሰረት ራስ እምሩ አዲያርቃይ እንደሚገኙ፣ ይህም የተሰጣቸው ትዕዛዝ ወደ ሽሬ ግንባር እንዲሄዱ ስለሆነ ነው። ደብዳቤውም ደጃች አያሌው ወደ እሳቸው እንዲመጡና ስለ ጦርነቱ አሰላለፍ እንዲነጋገሩ ይጠይቃል። ደጃዝማች ለረጅም ሰዓት በማሰብ ከተቀመጡ በኋላ ለመልእክተኛው ተመለስና ለጌታህ ዛሬ ማታውን ወደ እሱ እመጣለሁ ብለህ ንገር ብለው ነገሩት። ወደ አዲያርቃይ መንገዱ ወደ 30 ኪሎ ሜትር ይሆናል እና ራስ እምሩ እንዲህ ያለ የማይመች ነገር ለምን እንደጠየቁ ማሰብ ጀመር። ነገሩ በጣም አስቸኳይ ከሆነ ለምን ግማሽ መንገድ መጥተው አንገናኝም? ሁኑን ቀን ደጃዝማች አጠር ያሉ ትዕዛዞች ከመስጠት በስተቀር በሐሳብ ተውጠው ነው የዋሉት። በታህሳስ 7 በጠዋቱ ተነስተው ለመሄድ እቅድ አድርገዋል። 300 የሚሆኑ የራሳቸውን ዘቦች ይዘው ለመሄድ፣ የቀረው ጦር ግን በፊታውራሪ ተሻገር መሪነት ወደ ሃይዳ እንዲሻገር ተወሰነ። ፊታውራሪ ሽፈራው ደግሞ ሌሊቱን ወደ እነ አባጉና እንዲገሰግሱ ተመከረ። ደጃዝማች መንገዳቸውን ፀሐይ ገና ሳትጠልቅ ጀመሩ። ሆኖም ጨረቃዋ እስክትወጣ ድረስ መጠበቅ ነበረብን። መንገዱ በወንዞችና በገደሎች መሃል ስለሆነ አስቸጋሪ ነበር። ጉዟችንንም አዘገየብን። ቋጥኞችና የዋርካ ዛፎች በጨረቃው ብርሃን መሬቱን የተለየ መልክና አቀማመጥ ሰጥተውታል። የዋርካ ዛፍ ትንንሽ ቅጠሎች ያሉት ሲሆን ሙሉ በሙሉ ሲያድግ ከ8 እስከ 10 ሜትር ከፍታ በላይ ይሆናል። የጎን ስፋቱም ከ2 እስከ 3 ሜትር ነው። የግንዱ ወይም የልጡ መልክ የድንጋይ መልክ ያለው ነው። ዛፉ ሲያረጅ ከብዙ መቶ ዓመታት በኋላ ግንዱ ከውስጥ መበስበስ ይጀምርና ወደ ላይ ወደ ቅርንጫፎቹ ይሄዳል። በእነዚህ በበሰበሱ ግንዶች መሃል የዝናብ ውሃ ስለሚቋት በደረቅ ቦታ የሚኖሩ የአገሬው ሰዎች ውሃ ይቀዱበታል። ከአቶ ማሞና ባለቤቱ ጋር ጎን ለጎን እየጋለብን፣ ከኋላችን ደግሞ የጭነት ከብትና አገልጋያችንን አስከትለን እየሄድ ነበር። በሁለት የወታደር ምድቦች መካከል ባለው ክፍተት ስለምንጓዝ ብቻችንን ነበርን። አገልጋዮቻችን እርስ በራሳቸው ታሪክና ቀልድ እያወሩ ይጓዙ ነበር። በኢትዮጵያ ያለፈ ታሪክ እያወሩ ጊዜ ማሳለፍ ከሚወደድና ከሚከበሩ ነገሮች አንዱ ነው። በወሬያቸው መካከል ይስቁ ስለነበር የመረጋጋት ምልክት ነበር። እኛም ቢሆን ጨዋታውን ማዳመጥና አብረን መሳቅ ጀመር። ምናልባት የአንድ ሰዓት መንገድ የሚሆን እንደተጓዝ መንገዱ ድንገት የያዝነው ጓዝ ማለፍ በማይቻልበት ጥቅጥቅ ባለ ጫካ ተዘግቷል። አንድ ሰው እንደምንም ብሎ ወደ ጫካው ውስጥ ገብቶ ወዲያውኑ ተመለሰ። የነገረን ጥሩ ዜና አልነበረም። ከጫካው ቀጥሎ ደረቅ ወንዝ ነው እንጂ መንገድ እንደሌለ ነው። አሽከሮቹን እንዲጠሩ ጠይቀን ቢጠሩ መልስ የለም። እንግዲህ ጠፍተናል ማለት ነው። ሰማይ ያሉት ከዋክብት ትልቁ ዲፐርና የሰሜን ኮከብን ስናይ መንገዳችንን ይዘን ወደ ምስራቅ አቅጣጫ ከመቀጠል ይልቅ ወደ ሰሜን አቅጣጫ ገፋ አድርገን ተጉዘናል። የመንገድ ልምድ ያለን ሰዎች ሁላችንም እንዴት ብለን በግድ የለሽነት በመዘንጋት ቆላማው ቦታ እንደገባን ሊገባኝ ያልቻለ ነገር ነው። ብዙ የእንስሳ ኮቴዎች በየዛፉና በየቁጥቋጦው ስር እዚህም እዚያም ይታያሉ። ስለዚህ አንድ ሰው ተጠንቅቆ ካላየ በስተቀር ትክክለኛውን መንገድ ሊስት ይችላል። አሁን ምን ማድረግ እንችላለን? ትክክለኛውን መንገድ ለማግኘት ወደ ኋላ ብንመለስ ከጥሩ ኋላ መዘግየትና መራቅ ሊመጣ ነው። ይህ ደግሞ የራሱ አደጋ አለው። ቀማኞች ብዙ ጊዜ ከጦር ራቅ ብለው በመከተል ጓዚሶ የሚከተለው የጦር ክፍል ለብቻው ሲሆን ማጥቃት ይሞክራሉ። ስለዚህ ወደ ደቡብ ምስራቅ አቅጣጫ ብንሄድ ከጦር ጋር መገናኘት ወይም ሃይዳልን ደርስ እንችላለን። የዚህ ምሽት ግባችን ነው። ማንኛችንም ቢሆን የተከተለውን አንገት የሚሰብር መንገድ የሚረሳ የለም። ሽቅብና ቁልቁል በጅረቶች መሃል ባለቶች መሐከልና ባለቶች ላይ የሚንከባለሉ ድንጋዮችን ጨምሮ በዛፎች ግንዶችና ስሮች መካከል የተደረገ ጉዞ ነበር። ከፍና ዝቅ በማለት ካለት ሰንሰለት ጎን እንደምንም ራሳችንና እነዚህን የሚያሳዝኑ እንስሳቶች እየጎተት በዝግታ ወደፊት መጓዝ ቀጠል። 8 ጊዜ በጠባብ ቦታ መንገድ ባለቶች መካከልና ደግሞ እንደ ገደል ቀጥ ባለው የወንዙ ዳርቻ ለማለፍ የእንስሳቶቻችን ጭነት ማውረድ ነበረብን። አንድ የጭነት ከብት በተለይ ቀጥ ብሎ መሄድም አልቻለም ነበር። በየጊዜው እየወደቀ ተቸክሮ ነበር። መካከላቸው ጠንከር ብዬ ስለተገኘው መደገፍና አንዳንድ ጊዜም ይህንኑ እንስሳ መግፋት ነበረብኝ። 3 ጊዜ አንበሳ ሲያገሳ ሰማን። አንደኛው ጊዜ እየተቀባበሉ ሲያገሱ ነበር። ይህንን መስማት የሚያስደንቅ የሚያስደስትም ነበር። ነገር ግን ከብቶቻችን ላይ ችግር ፈጠረ። ከብቶቹ ሁሉንም ነገር ይፈሩ ነበር። ፀሐይ መውጣት ጀመረች። ነገር ግን ወደ ሃይዳ የሚወስደው መንገድ ማየት አልቻልንም ነበር። ረሃብና ጥማት ይሰማን ጀመር። ከሁሉም የሚብሰው ግን የውሃ ጥማቱ ነበር። ሌሊቱን በሙሉ ስንጓዝ አንድ የውሃ ጠብታ እንኳ አላየንም። አንድ ጊዜ አውሮፕላን መጥቶ በተደጋጋሚ ከዞረን በኋላ የግድ መበታተንና እንስሶቹን ለቀን ባገኘነው መጠለያ መደበቅ ነበረብን። ደግነቱ መልሶ በመጥፋቱ ደስተኛ ነበር። ጉዞውም ቀጠልና ወደ 2 ሰዓት አካባቢ ከርቀት ብዙ ቤቶች ወዳየንበት አቅጣጫ መሄድ ጀመር። የሃይዳ መንደር መሆኑን ስናውቅ ትልቅ ደስታ ነበር የተሰማን። ደስታችን የጨመረው ነገር ቢኖር ደጃዝማች ከከተማው ዳርቻ ከአንድ ትልቅ ዛፍ ስር ከወታደሮቻቸው ጋር ቁጭ ብለው ስናገኛቸው ነው። ሰላምታይን ሲመልሱ ያሽሙር መልክ ያሳዩ ነበር። ከራስ ምሩ ጋር ከመሆን ለምንድን ነው እዚህ የመጡት? ለማወቅ ባደረብኝ ጉጉት ጥያቄውን ከመጠየቅ አልተቆጠብኩም። ለጥያቄ ምላሽ ወረቀት አውጥተው ሰጡኝና ይህን ደብዳቤ ካነበብክ በኋላ በልብህ ቀብረህ ያዘው አሉኝ። መልእክቱ ገብቶኛል። ካነበብኩ በኋላ አጠገብ ያሉ ሰዎች እንዳይሰሙ ምንም አይነት አስተያየት እንዳልሰጥ ነው። የተጻፈው ደብዳቤ እንዲህ የሚል ነበር። ይድረስ ለተከበሩ ደጃች አያሌው፣ ጤንነቶ እንዴት ነው? እግዚአብሔር ምስጋና ይግባውና እኔ ደህና ነኝ። ዛሬ ማታ ወደዚህ ቦታ እንደሚመጡ ሰምቻለሁ። የወዳጆን ምክር መስማት ከፈለጉ ወደዚህ እንዳይመጡ። ራስ ምሩ እሱን እንዲያስሩ ትእዛዝ ተሰጥቷቸዋል። ለዚህ ነው ሰራዊቱን ትተው ለምክክር እንዲመጡ የጠየቁት። ይህን አውቃለሁ። ይስሙኝ እንዳይመጡ። ተጻፈ ታህሳስ 4 ቀን 1900 ዓመት ተጻፈ ታህሳስ 4 ቀን 1928 ዓመተ ምህረት ነ። የዚህ ደብዳቤ ምንጭ አስተማማኝ ነው። በኋላ ለብቻችን ስንሆን ደጃዝማች ደብዳቤውን የተቀበሉት በደሪት ከራሰምሩ ጦር ካምፕ ግማሽ ሰዓት መንገድ ሲቀራቸው መሆኑን ነገሩኝ። ወዲያውኑ ወደ ኋላ የመመለስ ትዕዛዝ ሰጥተው የጧት ብራንት ሲወጣ ሃይዳ አደረሱ። ጦሩ ግማሽ ማይል ርቀት ጫካ ውስጥ እንዲቆይ ተደርጓል። እሁዱን ታህሳስ 6 ከጣሊያን አውሮፕላኖች ጋር ድብብቆሽ መጫወት ጀመርን። አንድ ነገር እንደሚሆን ገብቶናል። ከጣሊያን ጦር ተጠግቶ ያለው የኛ ወገን የፊታውራሪ ሽፈራው ጦር ውጤቱ ምን ይሆን ብለን ማሰብ ጀመርን። ያን ቀን ብቻቸውን ከሚጓዙ መንገደኞች በፊታውራሪ ሽፈራውና በጣሊያኖች መካከል ጦርነት እንደተደረገ ሰማን። እንደ ወሬው ከሆነ ጣሊያኖቹ ተሸንፈው ሸሽተዋል። እኛ ግን አስተማማኝ መረጃ ስላልሆነ በጥርጣሬ ነበር የተቀበልነው። ከፀሐይ ግባት በፊት አንድ መነኩሴ ከሚታመን መረጃ ጋር ጥሩ ወሬ ይዞ መጣ። ከፊታውራሪ ሽፈራው አማች ከፊታውራሪ ነጋሽ የተላከ ደብዳቤ ይዟል። ደብዳቤው ጣሊያኖች በሚገባ ድል የተመቱ መሆኑን ይገልጻል። 10 ታንኮች የተጎዱ ሲሆን የጣሊያን እስረኞች መማረካቸውን፣ ብዙ መሳሪያ በኢትዮጵያውያን እጅ መውደቁን ይገልጻል። ደብዳቤው ጨምሮም አንድ እጃቸው ላይ ስለቆሰሉ ፊታውራሪ መፈረም አለመቻላቸውን ያስረዳል። ጦሩ ለሰልፍ ሲሰበሰብ ደብዳቤው ተነበበ። ጆሮም ይቀድ እልልታ ቀለጠ። በአውቶማቲክ መሳሪያ 50 የሚሆኑ ጥይቶች ወደ ሰማይ ተተኮሱ። ይህ የመጀመሪያው ድል ስለሆነ የደስታ መግለጫ ምልክት ነው። በዚያ ቀን ምሽት ወደ ምዕራብ አቅጣጫ ወደ ተከዜ ጉዞ ቀጠል። መንገዱ እንደተለመደው አስቸጋሪ ነበር። ማታውኑ ከወንዙ 2 ኪሎ ሜትር ርቀት ከአንድ ትንሽ ወራጅ ውሃ አጠገብ አደርን። በሚቀጥለው ጠዋት ነጎድጓድ በመሰለ አሰቃቂ ድምፅ ከእንቅልፌ ነቃው። መሬቱም ይርድ ነበር። ያለ ምንም ማወላወል ወደ መሬት ተወረወርኩ። ራሴን ሰብሰብ አድርጌ በቅሎዎቹን ማየት ጀመርኩ። በቅሎዎቹ ተረብሸው የታሰሩበትን ገመድ መበጠስ ጀምረዋል። 19 ቦምብ ጣይ አውሮፕላኖች በላያችን ላይ ያንዣብባሉ። ከኛ በፊት ወደ ሃይዳ ሄደው የከተማውን ግማሽ እንዳልሆነ አድርገው ፍርስራሽ ብቻ አድርገውታል። አሁን ተከዜ ላይ እያንዣበቡ ነው። የወንዙን መሻገሪያ እየደበደቡ ነው። ደግነቱ በቦታው ማንም አልነበረም። ከአንድ ሰዓት ድብደባ በኋላ ተመልሰው ጠፉ። እንደገናም ሳንታይ አመለጥ። ቀን ደግሞ ተመሳሳይ ድምፅ መስማት ጀመር። ይሄኛው ግን ራቅ ካለ ቦታ ነበር የሚመጣው። የራሰምሩ ጦር ለሁለተኛ ጊዜ ትምህርቱን እያገኘ ነበር። ያሁንኛው ግን በመርዝ ጋዝ ነበር። ጣሊያኖቹ የራሰምሩ ጦር ተከዜን እንዳይሻገር ፈልገዋል። ውጤቱም ከ300 በላይ ሰዎች የሞቱና የቆሰሉበት ነው። ያን ቀን ማታ ተከዜን ስናቋርጥ የታየው ነገር ስዕላዊ ነው። ጨረቃዋ ገና አልወጣችም። የተከዜ ማቋረጫው 50 ሜትር ስፋትና የአንድ ሜትር ጥልቀት አለው። በመቶ የሚቆጠሩ ችቦች መሻገሪያው ላይ ለብርሃን እንዲሆን በርተዋል። ወንዙ ውስጥ ያሉ አዞዎችን ለማስፈራራት በወንዙ ዳርቻ ጥይት ይተኮሳል። ሰውን ከውሃ መስመጥ የሚያድኑ ዋናተኞች ስርዓት አስይዘው ጦሩ በሙሉ ያለምንም ችግር በአራት ሰዓታት ውስጥ መሻገር ቻለ። ወደፊት ጉዞ ቀጠልንና ከጧቱ 11 ሰዓት ሲሆን በታህሳስ 8 ደብረ አባይ ገዳም ደርሰን መጠለያ አገኘን። ግማሹ ገዳም ውስጥ፣ ግማሹ ደግሞ በሶስት ዋሻዎች ውስጥ ነበር። ጦሩ ከገዳሙ ወደ ደቡብ አቅጣጫ ግማሽ ማይል ርቀት የሚገኘውን ጫካ አልፎ እንዳይሄድ ጥብቅ ትዕዛዝ ተሰጠ። ميراف السر ببومب متمك لنجا يتمدبلن واشا مالتم لدجاز ماشنا لاشكرو تشاتشو موچاو بتلالك زافوچ يتدبقى تنش وراجوها ياللبت قد قد يالي بوتانو لتبقى سنل بچكولا عند متر قومت ياللو قمب بقدلو بكفتو بكول غنبان لا يرمكلاك يا رقمو بسوست اگر برات لا يتتمدو سوست اوتوماتيك مساري اوچ يتلايا يوبوتاوش لاي اندي كمتو تدرقى النزي مساري عوش دقمو يتاووكو إلا ما تقواشوش حالا في النتون انديوستو هنا يندال لكا ودبيتا كريستيانو عمران يتوات صالوتم يتدرقى نبار لنس عوشو لرجاج عياليو يمسكانا مزمور الناس عالو تدرقى اللاتشو قدامو بأنه سنغسطو مغزيت النسر سلنبار بيتا كريستيانو ببزو غنزب تسر طوال قوال كبونو كمي قبو بلاي تلقنو ببلوي كيدان يأيهود هج مسارت اندليلو جيتيوبيا بيتا كريستيانات وستو كسوست تيكفلال كوچو دوست كني ماهليت كدستنا مكدس ناچو عرات بروچنا اسراولت مسكوتوش دغمو كتر يتسرونا جيت يتدرقباتشو ناچو يوست غرغداس الوچ በኢትዮጵያ ደንብ መሰረት የተሳሉና በደንብ የተያዙ ናቸው። ከኃይለኛ ብርሃንና ካዋራ ለመከላከል በከባድ የከፈይ መከረጃዎች ተሸፍነዋል። ጣራው ደግሞ በቀርካ አገዳና በጥድንጨት ተጠላልፎ የተሰራ ነው። ደማቅ ቀለምም ተቀብቷል። ከላዩ ላይ የሳር ክፍክፍ ከዛ በላይ ደግሞ የቆርቆሮ ጣራ ተደርጎበታል። بيتا كريستيانون يزور لناي ينبروك داتشن تنغت متاتش بميل دمس تاقوارتا ويج ينبرو بمولو ودوست قبو اوتوماتيك مساري وچاتشن عندو منتاتات جمرا اها ديتي اللنا قرنو سووچو اوروبلانو قدمو كالتاكو سبستكر اسكت مون دايتا كسو تبك تزاز تسطواتشو نبر بچكولا لما فكر سيلو تاكسو جمرو آسال لفو ستوني هون انداو ساتاين كارتاي هون قدامو بنيا مغنيات بيتبدب دقمو بتعم يمياسا زنگرنو سلاو روبلان لتكيت كيزي دقاقمو زك بلو كبر ربوالا تملسو تفا پايلتو يا يون نغر تملسون دم من نغر تطرات رنم سلنبر انيام بچكولا ودم الدبك عبوتا چنروت انده تطرات ترنوم هنا سوست بومبتاي اورو بلانوش بكفتن يافتنات باناتا چلاي اللفو يعني كان ماكسن يوتوات تحساس سمنت كان يبومب تمكتا چنن تقبل قدم مسيل ከርቀት የቦምብ ፍንዳታ መስማት ራሱ በጣም አሰጋጊ ነበር። አሁን ግን በጣም ቅርብ ሲሆን ጠቅላላ ገሃነም ነው። ፍንዳታው የብራን ጨረር ያሳየ ምድሩን አንቀጠቀጠው። ዛፎች፣ የቦምብ ፍንጣሪዎች፣ ድንጋይ ስባሪዎች በየአቅጣጫው ሲወረወሩ የፉጨት የመሰለ ድምጽ ከተከታታይ ማጉረምረም ጋር ይሰማል። ከዚህ ጋር አብሮ መትረየሶች ከላይም ከታችም ሆነው ይንጣጣሉ። ግድግዳ ይዘን ተጠጋግተን ቁጭ ማለት አለዚያ ወለሉ ላይ ተዘርግቶ መተኛት ነው። ደቂቃዎች የረዘሙና የማያልፉ መሰለ። ፍንጣሪዎች ዋሻው ዙሪያ እየተወናጨፉ ይላተማሉ። አልፎ አልፎ አንዱ ወደ ውስጥ ይገባል፣ ሆኖም ጉዳት አያደርስም። ከመቁሰል ወይም ከፍራት የተነሳ ከወጣቶቹ በኩል ልብ የሚሰብር ጩኸት ከውጭ በኩል አልፎ አልፎ ይሰማል። በኋላ በተለያዩ ጊዜዎች እንደረጋጋጥኩት ከሆነ እንዲህ አይነቱ የፖምፕ ድብደባ እንግዳ የሆነ የማደንዘዝ ስሜት ይፈጥራል። አንድ ሰው ምንም ማድረግ የማይችል መሆኑን ካወቀ የሚያደርገው ነገርም አይኖርም። አይሞክርም። ለሞት ፍራቻ አልነበረኝም። ነገር ግን መልሶ ወደ ሐሳብ የሚገባው ነገር ቢኖር በእነዚህ ፍርጣሪዎች መቁሰል ነው። ከመቁሰልና ከመሰቃየት ደግሞ ቀኑ ደርሶ ከሆነ ፈጣን ሞት ስጠኝ ብሎ ሰው ይመኛል ወይም ይጸልያል። ይህ የእሳት ትዕይንት እንዳጀማመሩ ወዲያው ቆመ። ሶስቱ አውሮፕላኖች ያላቸውን በሙሉ አራግፈውብን ሄዱ። ብዙ ስንቅና ጓዝ ከጥቅም ውጪ አደረጉ። አሁን እንግዲህ ተመልሰው የአያሌውን ጦር ሙሉ በሙሉ ደመሰስን ብለው ሪፖርት ያቀርቡ ይሆናል። ለእኛ የነበረን ስሜት አውሎ ነፋስ ሲያባራ እንደነበረው ነው። ለብዙ ደቂቃዎች እየራቀ ከሚሄደው የአውሮፕላኖች የሞተር ድምፅ በስተቀር ሁሉም ነገር ጸጥ ያለ ነበር። በኋላ ግን ሁሉም ነፍስ ዘራ። መጀመሪያ ሁሉም ማወቅ የፈለገው ነገር ሁኔታው እንዴት እንደሆነና ዘመድና ጓደኞች እንዴት እንደሆኑ ነው። የቆሰሉት መምጣት ጀመሩ። እኔም ለሁለት ሰዓታት ስማስን 26 ቁስለኞችን መርዳት ችያለሁ። አንዳንዶቹ በአሰቃቂ ሁኔታ ተበጣጥሰዋል። አንዱ ለምሳሌ እጁ ከትከሻው ላይ ተገንጥሎ በጥቂት ጅማቶች ብቻ ተይዞ ተንጠልጥሎ ይታያል። ሌላኛው ከ18 ያላነሱ የቆሰሉ ቦታዎችና 3 ስብራቶች ቆጥሬያለሁ። ሁለቱም ለመርዳት ምንም ጊዜ ሳይኖረኝ ወዲያውኑ ሞቱ። የሞቱት ቁጥር 17 ነበር። ከነዚህ አንዱ በጣም የሚታወቅና በሁሉም ዘንድ የሚከበር የዘቦች መኮንን ነበር። ትልቅ የቦምብ ፍንጣሪ በግራ ደረቱ በኩል እስከ ትከሻው ድረስ በመዝለቅ ሰውነቱን ቦጭቆታል። ቆስሎ የወደቀ ጓደኛውን ሊረዳ ሲል ነው የተመታው። 11 እንስሶች ሞተዋል። ወደ ኋላ 2 በጣም የቆሰሉ አህዮችን ተኩሼ ከስቃያቸው ገላገልኳቸው። ይህ ግን ማግሮምረም ነው የፈጠረው። ምክንያቱም የአገሩ ሰዎች ምንም እንስሳት ላይ ጨካኝ ቢሆኑም እንስሳቱ የሆነውን ያህል ቢሰቃዩም በራሳቸው እንዲሞቱ ይተዋቸዋል። አመሻሹ ላይ አንድ አውሮፕላን መጣና 10 የእሳትና የፈንጂ ቦምቦች ጣለ። ዓላማው ቤተ ክርስቲያኑን ለመደምሰስ ነበር። ያም ሆኖ አልተሳካለትም። ምናልባትም ፓይለቱ በመሳቱ አፍሮ ይሆናል የቀረውን ቦምብ ወደ ሰሜን አቅጣጫ ኪሎሜትሮች ርቀት ባለ ሜዳ ላይ አራግፎ በፍጥነት ተመለሰ። የሚሰጠውን ሪፖርት ማወቅ የሚያጓጓ ነበር። ከዚህ በኋላ የዚህ አይነቱን ሁኔታ በጦርነቱ ጊዜ ደጋግመን ማየት ችለናል። አውሮፕላን ዛፍ የሌለበት ጠፍ ሜዳ ላይ ቦምቦችን በተከታታይ ሲጥል እናያለን። ይህ ሲሆን ሰዎች የሚሰጡት አስተያየት ተመልከት፣ ልዩ አይን ነው ያላት፣ አሁን አይጥ ወይም እባብ አይታ ይሆናል፣ ወይም አሁን ምጥ ይዟት ነው፣ ይህን ሁሉ እንቁላል መሸከም አልቻለችም። አውሮፕላኖቹ እንደሄዱ የሞቱትን በቤተ ክርስቲያኑ መቃብር ቦታ ከቀበርን በኋላ ወደ ጦር ግንባሩ ወደ እንዳባጉና መጓዝ ጀመርን። ልክ እኩለ ሌሊት እንዳለፈ ጠላት የነበረበት ባዶ ካምፕ ውስጥ መሃል ላይ ያለ ከፍታ ላይ ደረስ። በደንብ የተሰሩትን ምሽግ መስመሮችና በየቦታው የወደቁትን ቁጥር ስፍር የሌላቸው ባዶ የምግብ ቆርቆሮ ጣሳዎች ላይ የሰው እዚህ ቦታ ላይ ነጮች እንደነበሩ ግልጽ ነው። 3 በቀርከሃ ቅጠል የተሰሩ ጎጆዎች ቆመው ይታያሉ። ውስጣቸው ደግሞ ግድግዳቸው በሲኒማ ተዋናይ ኮከቦች ፎቶ ወይም ኢሉስትሬትድ የተባለ መጽሔት የተወሰዱ ፎቶዎች ተለጥፎባቸዋል። ከፍታው የሚገኘው ወደ አክሱም በሚወስደው መንገድ ባለበት ሜዳማ ቦታ ነው። የውሃ ነገር አስቸጋሪ ነበር። ምክንያቱም በቅርብ ያለው የውሃ ቦታ 1 ኪሎ ሜትር ርቆ ነው የሚገኘው። በዚህ ምክንያት ምሽጉ ከጥቂት ቀናት በላይ ከበባ መቋቋም አይችልም ነበር። ከከፍታው ወደ ምስራቅ በኩል የሚገኝ ሸለቆ ካምፕ የምናደርግበት ቦታ ሆኖ ተመረጠ። እዛ ለመድረስ ግን አግድሞሽ በጦር ሜዳው ደቡብ በኩል አቋርጠን መሄድ ነበረብን። በየቦታው ሁሉም አይነት ነገር ተበትኖ ይታያል። ስኳር፣ በርበሬ፣ ዱቄት፣ ጥጥ፣ ሲጋራ የመሳሰሉት የነበረኝ የትንባው ስንቅ አልቆ ነበር። ብዙ ወታደሮች ተቀም ያለ የትንባው መጠን ከሜዳው መሰብሰብ ችለዋል። በተጨማሪ ተጎድቶ የቆመ ታንክ ለማየት እድሉ አጋጠመን። ሞገደኛ ልጅ ተጫውቶ ሲጨርስ የወረወረው የአሻንጉሊት መኪና ክምር ይመስላል። ከሹፌሩ መቀመጫ ስር የነዳጅ መያዣው ፈንድቶ የታንኩ ውስጡ እንዳለ ተቃጥሏል። በውስጡ የነበሩ ሁለት ሰዎችም አብረው ጋይተዋል። የቀረው ታንኩ ላይ የሚታየው መሰባበር ግን በወታደሮቹ ነው የተደረገው። የተሽከርካሪው ክፍሎች፣ ብሎኖች፣ ከሲሊንደሩ የወጡ ሶስት ፒስቶኖች ዙሪያውን ወድቀው ይታያሉ። መሄጃ ሰንሰለቱ ሳይቀር በአንድ በኩል ተሰባብሮ ተለያይቷል። ሌላው ሳይቀር የአንድ ሴንቲሜትር ውፍረት ያለው መከላከያ ብረት እንኳን የነዚህን ወታደሮች ንዴት መቋቋም አልቻለም። ምንም አይነት መፍቻ መሳሪያ እንዳልነበራቸው አውቃለሁ። ነገር ግን በላዩ ላይ ቁጥር 1935 የተቀረጸበት ታንክ ተበታትኖ ክምር ብቻ ሆኖ ቀርቷል። እንዴት አርገው እንደበተኑት እኔ ማስረዳት አልቻልኩም። ሌላ የሚያውቅ ሰው ካለ ማስረዳት ይችላል። ከዚህ በፊት የአገሬው ሰዎች ከባድ መሮዎች እስኪጠመሙ ድረስ ድንጋይ ሲሰብሩ አይቻለሁ። በሚቀጥለው ቀን ካምፕ ውስጥ ጫጫታና ግርግር ነበር። ሁሉም ሰው ሴቶችና አገልጋዮችን ጨምሮ ታንክ፣ አውቶሞቢልና የሞቱ ጣሊያኖችን ምን እንደሚመስሉ ማየት ይፈልግ ነበር። አውሮፕላኖች ተመላልሰው እየመጡ ቦምብ ያወርዱብን ነበር። ነገር ግን ሁሉም ሰው በፍጥነት እንዳይጥ በዛፍ ስር ጫካ ውስጥ ወይም በድንጋዮች ጀርባ ስለሚደበቅ ያን ቀን ሰው ሳይጎዳ ዋለ። በሌላ በኩል ግን ለግጦሽ ተለቀው ስለነበር በርከት ያለ ቁጥር ያላቸው አህዮች ተገደሉ። በሬና ላሞች ከነበረው ቁጥራቸው 86 14 ብቻ ቀሩ። የንጹህ እንስሳት ግዙፍ ጭፍጨፋ ነበር። የፊታውራሪ ሽፈራው ሰዎች ከእንዳባጉና 15 ኪሎ ሜትር ርቀት ከሚገኝ ጠላት ትቶት ከሄደው እንዳ ስላሴ ካምፕ አጠገብ ሰፍረዋል። ያን ቀን ማታ ጀብዱ የሰሩ ሰዎች የማረኩትንና እስረኞቻቸውን ይዘው ደጃች አያሌው ፊት እየቀረቡ ፎከሩ። አዛዡ በትልቅ ድንኳን መሃል ቦታ ወንበር ላይ ተቀመጡ። እኛም አሽከሮቹን ጨምሮ ከኋላቸው ግማሽ ክብ ሰርተን ቆም። መጀመሪያ እንዳውሬ እርስ በርሳቸው በጩኸት የሚፎካክሩ 9 ሰዎች መጡ። ቀጥሎም እንዴት አድርገው የጣሊያን ምርኮኞችን እንደያዙ በስነ ስርዓት ማሳየት ጀመሩ። አብረዋቸውም በፍርሃት የተዋጡ 4 ጣሊያኖች ነበሩ። ሁለቱ ሰውነታቸው ላይ እራፊ ልብስ እንኳን አልነበራቸውም። አንደኛው ራቁቱን ውስጥ ሱሪ ብቻ ነው ያደረገው። አንደኛው ደግሞ ጫማ፣ ካልሲ፣ ኮት ወይም ኮፍያ አልነበረውም። ጣሊያኖቹ እዛው አመድ መስለው ቆመዋል። እነዚህ ያልሰለጠኑ ሰዎች ወይ ይሰልቡናል ወይ ከነ ህይወታችን ይበሉን ይሆን ብለው ማሰባቸው አልቀረም። ነገር ግን እንደዛ ራቁታቸውን ቆመው ሲታዩ በዙሪያቸው በቆሙት በሙሉ የርህራሄ ስሜት ነበር የፈጠሩት። ማራኪ ጀግኖቹ ድምጻቸው እስኪጎረንን ድረስ ጮኸው ሲያቆሙ ደጃዝማች ምርኮኞቹን ወደፊት አስጠሯቸው። ምርኮኞቹ ደግሞ የፋሽስት ሰላምታ ሰጥተው ቆሙ። ደጃች አያሌው ደግሞ የለም፣ አሁን ያላችሁት ኢትዮጵያ ስለሆነ በእኛ ደንብ ነው ሰላምታ መስጠት ያለባችሁ፣ እንኳን ደህና መጣችሁ አሉና ወደ መሬቱ ሲጠቁሙ ለማስተርጎም ካለውበት ብቅ አልኩ። በፍርሃት ተውጠው ስለነበር እስካሁን ድረስ አላዩኝም ነበር። ከዚያም ፊታቸው ፈካ ብሎ ወዲያውኑ ወደ መሬት ለጥ ብለው እጅ ነሱ። ቀና ሲሉ አይናቸው በደስታ እኔ ላይ ተተክሎ ሳያቸው እኔ ራሴ እምባዬ መጣ። ጣሊያናዊ ነህ? ሁሉም ባንድ ድምጽ አይደለም ግን ቋንቋቸውን እናገራለሁ አሁን ሊገሉን ነው አትፍሩ ቃሌን ሰጣችኋለሁ በደንብ ነው የምትያዙት ሐኪም ነህ አሃ ግራሴ ሲኞር ዶክተር እናመሰግናለን ዶክተር ማለት ነው ድጀዝማች ምርኮኞቹ ምግብ አግኝተው እንደሆን ጠየቁ የተከከለ የባቄላ አፍኝ ብቻ ነበር ለዛን ቀን ይበሉት ልብስ እንዲመጣላቸው ትዕዛዝ ሰጡ እንዲቀመጡ ተፈቀደላቸውና ዳቦና የማር ብርዝ ቀረበላቸው ሰዎቹን የማረኩት ሰዎች ምርኮኞቹን በሚያሳፍር ሁኔታ ስለበደሏቸው ተክሳስ ተሰጣቸው የወሰዱትን የሰዎቹን ልብስና ጫማዎች ባስቸኳይ እንዲመልሱ ታዘዙ የወሰዱት ነገር ለነሱም ይሆናል ነበርም ከዚያ በኋላ ወታደሮች ጠላት ለመግደላቸው መረጃ የሚሆን የራስ ቆብ ሳንጃ አውቶማቲክ መሳሪያ ጥይት መጽሐፎች ሱሪዎች ጫማዎችና ሌላም ነገር ካለ ይዘው አቀረቡ ታንኩንና አውቶሞቢሎቹን የሰበሩ ሰዎች ወደፊት እንዲቀርቡ ሲጠየቅ ከፍተኛ ጫጫታ ተፈጠረ ያንዳንዱ ሰው እነዚህን ጭራቆች ብቻቸውን እንደማረከና እንደሰበረ የይገባኛል ክርክር ጀመሩ ለዚህ ፉክክር መልስ ማግኘት አልተቻለም ያለው አማራጭ እነዚህን ጉረኞች ማስወጣት ነበር ከመካከላቸው ግን ከሰው ሁሉ በፊት ዘሎ የመጀመሪያው ታንክ ላይ ለመውጣቱ መረጃ ያለው ሰው ነበር ያ ሰው ደግሞ ባላምባራስ ተሰማ ነበር ያ ሰው አገልጋውን ቡና ያለጭስ አፊ ብሎ ትዕዛዝ በመስጠቱ 40 ጅራፉን በኩራት ወጣርጎ የተቀበለው ነው ተጨስማች ምርኮኞቹን ጥያቄ መጠየቅ ስለፈለጉ ወደፊት እንዲቀርቡ ትዕዛዝ ሰጡ ምርኮኞቹ አሁን ደፈር ያሉ እንዲያውም ደስተኞች ይመስሉ ነበር ስራቸው ምን ነበር ከሶስት አንዱ መልከ መልካም የ19 ዓመት ልጅ ያለበት መካኒኮች ነበሩ የቀረው ግን የጦር ሐኪም ነበር ሁሉም ማረጋቸው ማስተር ሳርጀንት ነበር ጥያቄው እየተካሄደ ያለ ስድስት ሰዎች በማቋረጥ ባንድ በኩል ሾል ያለ የበርሜል ቅርጽ ያለው ብረት ከደጃዝማች እግር ስር በጥንቃቄ አስቀመጡ ጌቶች ይህንን ነገር አገኘ ነው የሩብላ እንቁላል ይመስለናል ስለዚህ ልናሳዩ ብለን አመጣ ነው በቅጽበት እስከምችለው ድረስ ራቅ ብዬ ወደ ኋላ አፈገፈኩ አያሌው ቁጭ እንዳሉ ቦምቡን ለተወሰነ ጊዜ ካስተዋሉ በኋላ ወደ 19 ዓመቱ ጣሊያናዊ ዞር ብለው እናንተ መካኒክ የሆናችሁት ይህን ነገር ፍቱና ውስጡ ምን እንደሚመስል አሳዩኝ አሉ ወጣቱ ልጅ ደጃዝማቹን አየ መልሶ ቦምቡን አየ በጆሮው የሰማውን ነገር ያመነ አይመስልም ከዚያም ወደ እኔ ዞር ብሎ ዶክተሬ እንዲያስተረጉሙ ላስቸግሮት አለኝ ቀጥሎ የሚናገረውን ነገር ከአይኑ መረዳት እችላለሁ ደስ ይለኛል ግን ራሴን ከዚህ ቦታ ራቅ ማድረግ ብችል አልኩኝ ሳቅ በማለት አደጋ የለም አለ ቀጥሎም እኔ ለማለት የምፈልገው ይህም ብቻ ነው እኛ ጣሊያኖች ነን እርሶ ደግሞ ጠላታችን ኖት በአገራችን ለአገር መሞት ክብር ነው እኛም አስፈላጊ ከሆነ ለመሞት እዚህ ድረስ መጥተናል አሁን ይህን ቦምብ ፍታ ብለው ትእዛዝ ሲሰጡኝ ያለምንም ችግር በቀላሉ ላፈነዳው እችላለሁ አራታችን እዚሁ አብረን እንፈነዳለን ነገር ግን ጣሊያን የጠላቶቿ ቁጥር ይቀንሳል በተለይ የእርሱ አይነቱ እንገደላለን ብለን እርግጠኛ ነበርን ነገር ግን እርሶ ከምንጠብቀው በላይ ነው የተንከባከቡን ላደረጉልን ነገር ምስጋና ለማቅረብ ስል ትእዛዞን አልቀበልም እኔም ቀጥታ ጣሊያናዊው እንደ ተናገረው አድርጌ በትክክል አስተረጎምኩ ደጃዝማቹ ላይ ጥልቅ ስሜት እንደፈጠረም ማየት እችላለሁ ከመቀመጫቸው ተነስተው ወታደሮቹን አመሰገኑ ይህ ጀግንነት ነው ይህ አርበኝነት ነው። እንደዚህ ወጣት ያለ 1000 ሰው ቢኖረኝ ማን ይቋቋመኝ ነበር? ወደፊት ተራመዱና የወጣቱን ጣሊያናዊ እጅ ይዘው በሚያቃጭል ጣሊያንኛ ግራዜ አሉ። በዚህ ሁኔታ ያያልን ቦምቡን ይዘው ለመጡ ለስድስቱ ሰዎች መልሰው እንዲወስዱትና መሬት ውስጥ እንዲቀብሩት ትዕዛዝ ተሰጠ። ጣሊያኖቹም ወደ ዋሻ እንዲሄዱ ተደረገ። እኔም የሚያስፈልገውን ነገር ለማመቻቸት ስል ተከተልኳቸው። አዲስ የታጨደ ሳር ወለሉ ላይ ተበትኗል። ሁለት መኝታ ከብርድ ልብስና ካንሶላ ጋር ተዘጋጅቷል። የበራ ኩራዝ ባለቶች መካከል ባለ ቦታ ተቀምጧል። ተጨማሪ ምግብና መጠጥ መጣላቸው። እስረኞችም ምግባቸውን እየበሉ ያጋጠማቸውን አጫወቱኝ። ቡም! ምንድን ነው? መድፍ ነው? ርጭ ስላለ አዳመጥ ላፍታ ያህል ነበር። ወዲያው ከውጭ በኩል ግርግርና ድምጽ ይሰማ ጀመር። እኔም በጨለማው ወደ ደጃዝማች እየሮጥኩ ሄድኩ። ምንድን ነው ነገሩ? እንደሰማኸው መድፍ ነው። ጣሊያኖች የኛን መስመር እያጠቁ ነው አሉ። ጫማቸውን አጠለቁና ጎራዴና ሽጉጣቸውን እየታጠቁ ሰዎች ከደጃዝማች ትዕዛዝ ለመቀበል ወደ ውስጥና ውጭ ይመላለሱ ነበር። ከውጭ ትልቅ ጭንቀት ተፈጥሯል። ሰዎች ወዲያና ወዲህ ይሮጣሉ፣ ይጣሩና ይጮሁም ነበር። መጀመሪያ የሆነውን ነገር ብናጣራ ይሻልም ብዬ ሐሳብ ሰነዘርኩ። አዎ እሱ ጥሩ ሐሳብ መሰለኝ አሉና አያሌው 5 ወታደሮች ይዤ ወደ ጣሊያናውያን እስረኞች እንድወስድና በዚህ ግርግር ጥበቃ እንዲደረግላቸው እንዳደርግ ጠየቁኝ። ከጥቂት ደቂቃዎች በኋላ ደጃዝማቹ ራሳቸው ወዳለንበት ቦታ መጡና እየሳቁ ያ መከረኛ ቦምብ ነው ግርግሩን የፈጠረው እንጂ ሌላ ነገር አልነበረም ብለው ነገሩን። ወደኋላ ሙሉ ታሪኩን ሰማን። እነዚያ 6 ሰነፍ ሰዎች ጉድጓድ መቆፈሩን አልፈለጉም። ስለዚህ ሁሉም ተስማምተው ቦምቡን በእሳት ለማቃጠል ወሰኑ። ወደ ማደሪያቸው ቦታም ሄዱና እሳት አንድደው ጓደኞቻቸው ቢያስጠነቅቋቸውም ችላ ብለው ቦምቡን እሳቱ ላይ አስቀመጡት። ጌታ አባቱና የሚሆነውን ለማየት በእሳቱ ዙሪያ ቁጭ አሉ። ቢያዩ ምንም ነገር አልሆነም። አንደኛው ተነስቶ እሳቱን ሲቆሰቁስ ቦምቡ ፈነዳ። በሚቀጥለው ቀን ሲታይ ብጫቂ ልብስና የተበጣጠሰ አካላቸው በየቦታው ዛፍና ቁጥቋጦ ላይ ተበትኖ ተገኘ። በ50 ሜትር አቅራቢያ የነበሩ 8 ሰዎች ተጎድተዋል። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።